የሐሙስ ምሽት ግንቦት 11 2014 ዓ.ም የጋቢና ቤ ምሽት መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደናመሽታችኋል። ከእኛ ጋር ካመሻችሁ በቀጣዮቹ 30 ደቂቃዎች ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ጓደኞቼ ጋር ሳወራ የመደፈር ሙከራ መሞከር ማለት ኖርማል ነው፣ በጣም ያጋጥማል። ከማጋጠሙ አልፎ እየሳቅን ነው የምናወራው።
የሰማችሁት የፊልምና የግራፊክስ እንዲሁም ደግሞ የአኒሜሽን ጥበብ ባለሙያ የሆነችው ረድኤት አክሊሉን ነው። በምሽቱ ከሷ ጋር ቆይታ አድርገናል። ስራዎቿ ኢትዮጵያዊ ባህልን የሚያንጸባርቁ እንዲሁም ደግሞ የጾታ እኩልነትን የሚያነሱ ናቸው። እንደነገርናችሁ አብራን ታምሻለች። በሌላ የቴክኖሎጂ ዘገባ ደግሞ
እኔ የፈጠራ ስራ የሚጀምረው ከልጅነቱ ጀምሮ የተለያዩ ፈጠራዎችን ሰራ ነበር። በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ የዝርፊያ አደጋ ነበረ።
አሁን ደግሞ የሰማችሁት ቢጂ የኤሌክትሮኒክስ እና ደህንነት መጠበቂያ ስርዓት አምራች ድርጅትን መገንባት የቻለ ወጣት ግርማን ነው እንግዳችን አድርገነዋል። ሌሎች መሰናዶዎችም አብሩን አሉን። መሰናዶውን እየመራው አይደን ገረመው አብሬያችሁ ቆያለሁ። ኤልያስ አስማረ በድምፅና ምስል ምህንድስናው፣ በዌብና ማህበራዊ ድረገጽ አባየው ገበያ፣ በምስልና ድምፅ ኤዲቲንጉ ደግሞ ሲሳይ አሸናፊ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ወደ ዘገባዎቻችን እንሻገራለን። የጋቢና ቤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ከአሁን ሰዓት ጀምሮ በኢትዮሳት ሳተላይት ላይ ይደመጣል፣ ይታያል። እንዲሁም ደግሞ ቪኦኤ አምሃሪክ ፌስቡክ ገጽ ላይ መተላለፉን ይቀጥላል። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ድረ ገጽ ላይም እንድትከታተሉን በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ረዴት አክሊሉ ከተሰኘች እንግዳ ጋር ያሳለፍነው ቆይታ ነው። ረዴት የፊልም ጸሐፊ፣ ዳይሬክተር፣ አኒሜሽንና ግራፊክስ ጥበብ ባለሙያ ናት። ቆይታችንን እንደሚከተለው አሰናድቸዋለሁ። ረዴት አባይነህ የግራፊክስ ጥበብ ባለሙያ ናት። ነዋሪነቷ ከለንደን ወጣ ብሎ በሚገኝ ብሪስቶል የተሰኘ ከተማ ውስጥ ነው። ረዴት የተለያዩ የአኒሜሽንና የግራፊክስ ስራዎችን የምትሰራ ሲሆን አብዛኞቹ ስራዎቿም በዘይቤ ኢትዮጵያዊ፣ በሚዳስሱት መልእክት ደግሞ የጾታ እኩልነትን የተቃኙ ናቸው። ረዴት ይህ እንዴት ሊሆን እንደቻለ ታስረዳለች።
ስለሴቶች ልስራ ብዬ ተነስቼ ወይም ኢትዮጵያ እንደዚህ ላርግ ብዬ ሳይሆን እንደ አርቲስት ውስጥሽ በቃ የመጣ ነገር ኢንስፓየር ቢያደረግሽ ነገር ነው የምትሰሪ እና አስቤው ሳይሆን በቃ ሂት ያደረገኛላ የሆነ ነገር ስታይ ሂት ሲያደረግሽ የምትሰሪው እንደዛ ሆኖ ነው። ስለ ሴትን ቢሆን ወይ ስለ አስተዳደግ የሚሆን የምሰራው እኔ ሪት የማደረግበት ነገር እኔ የምወደው ነገር እኔ ቦታ የምሰጠው ነገር ስለሆነ ነው እንጂ ሆነ ብዬ አይደለም ማድረገው። የኢትዮጵያዊን አርትን ደግሞ እያየን ካደግኩት ነገር ነው ጊዜያየው ነበረ ኢትዮጵያ ሳድግ እና እንዴት ሬጅስተር እንዳደረግ እንዴት እንደተቀመጠ አስቤው አላውቅም ነበር። በፊት ስዕልን ስስል የሆነ ዝም ብዬ ስላለው እንጂ ይሄ ስፔሲፊክ ብዬ ያስኩት ስታይል አልነበረም። ከዛ ግን እንግሊዝ መጥቼ ስዕሎች ስንስል የተለያየ አይነት ስታይል ታያለሽ እና ለካ ብዙ አመት አይምሮ ውስጥ የተቀመጠው ነገር ራሱ ይመጣል። ሁልጊዜ ስዕል ስስል ትልልቅ አይን ነው የሚቀናኝ። በቃ አይቀናኝም፣ ትንሽ አይን መሳል፣ አንገታቸው ይረዝምብኛል። ፓተርን እወዳለሁ፣ በጣም ነው የምወደው ልብስ ላይ ፓተርን ማስቀመጥ፣ ከለሮቹ ምናምን እና ስዬ ጨርሳቸው መሳያቸው የኢትዮጵያ የድሮ ስዕሎች። ከዛ ኦኬ አልኩኛ ይሆን ከሰራሁት በኋላ ነው የልጅነት ነገር መጥቶ ኢንፍሉዌንስ እያደረገኝ እንደሆነ ይገባል።
ረዴት የፊልም ጸሐፊና ዳይሬክተርም ናት። ከሶስት አመት በፊት ያዘጋጀችው ብዙ ፍቅር የተሰኘ አጭር ፊልሟም በአምስት አለም አቀፍ የፊልም ፌስቲቫሎች ላይ የተሳተፈ ሲሆን በጋና በተካሄደው ኤንዲቫ አዋርድ ላይ ተስፋ የሚጣልባት የኪነ ጥበብ ሰው ሽልማትን ሊያቀዳጃ ችሏል። ይህ ፊልም አንዲት ወንድሟ ሴት የደፈረባት ታላቅ እህት የምትወደውን ወንድሟን ከእስር ለመታደግ ስትል በምታደርገው ጥረትና በህሊና ሙግቷ መካከል ያለውን ትግል ያስቃኛል። ረዴት ታዲያ በዚህ ታሪክ ላይ ልታተኩር ስለቻለችበት ምክንያት ታስረዳለች።
እዚህ ፍቅር አስገድዶ መደፈር ነው ሀሳቡ። ግን ለዚህ ተረጓል ብዬ ማስበው ታሪኩን የምናይበት ፐርስፔክቲቭ ከተደፋሪዋ ወይም ከደፋሪ ሳይሆን ከደፋሪው ቤተሰብ የምትወጁ ሰው እና አንቺ ጥሩ የምትዩ ሰው እንደዚህ አይነት ወንጀል ሲሰራ ምንም አንቺ ሳትገቢበት አንቺን አፌክት ያደርግሻል። እና ወንጀል መሆኑን እናውቃለን፣ ግን የሆነ ጥፋት እኛን በተዘዋዋሪ አፌክት ስለሚያደርገን የምንፈጥራቸው ሰበቦች የሚል እና ታሪኩን እንዳልኩሽ የምናየው ከወንጀለኛው ወዳጅ ወይም ቤተሰብ ፖይንት ኦፍ ቪው ነው።
ረዴት ልታነሳ የወደደችው ምን ያህሎቹ ጥቃቶች ለፍርድ ይቀርባሉ የሚለውን ጥያቄ ነው። ይሁን እንጂ በኢትዮጵያ የሴቶች ጥቃት እጅግ የተለመደ መሆኑንና አብዛኛው ጥቃቶችም በቀላሉ የሚታለፉ መሆኑንም ከራሷ ተሞክሮ ጋር አያይዛ ታስረዳለች።
ከጓደኞቼ ጋር ታወራ የመደፈር ሙከራ መሞከር ማለት ኖርማል ነው፣ በጣም ያጋጥማል። ከማጋጠሙ አልፎ እየሳቅን ነው የምናወራው እና በጣም ብዙ ሰው ጋር በቃ ኖርማል ነገር ሆነ። እኔ ከዚህ ሄጄ ኢትዮጵያ አብሮኝ ያደገ በጣም ደስ እንደሚለው አብሮኝ ያደገ ሰው ነው ቤት ሄደን ምናምን በር ዘግቶ አላስወጣ ብሎኝ ታግዬ አምልጬው ምናምን ነገር እና አመለጥኩት ምናምን ታወጥፋኝ ስለ መክሰስ አላሰብኩም። የቆየ ታሪክ ነው፣ ግን አሁን ቢሆን እንደ ቀላል ማልፎ አይመስለኝም። በዛ ሰዓት ግን ተቀቆሽ እግዚአብሔር ይመስገን አመለጥኩት አይነት ነገር አላለ እና ምስጢሩ ሁሉ ደብቄ ከብዙ ጊዜ ካለፈ በኋላ ነው ለህግ ነገርኳት እና እንደዚህ ያደረገ ወይ ጉድ ምናምን ብለን አለፍ ነው። ከዛ በኋላ እነዚህን ኮንቨርሴሽኖች በጣም ከብዙ ሰዎች ጋር ሳወራ እናልፋለን። የምናልፍበት ሪዝን ሊለያይ ይችላል። አንደኛ ያንን ሰው ትወጃለሽ፣ አብሮሽ ስላደገ ይሁን ወይ ዘመድሽ ይሁን ምናምን ስላላረገው ማለት ነው። እንደዚህ አድርጊ ህይወቱን ከማበላሸው አይነት ኤክስኪዞች አሉ አይደል? አንዳንዴ ደግሞ መስራት በጣም እንፈራለን፣ ጥፋተኝነት ይሰማናል። መጀመሪያ ማን ቤቱ ሂጂ አለኝ ብቻ አይምሯችን ውስጥ የሚፈጠር መአት አይነት ምክንያት አለ። አጥጋቢ አይደለም ግን ምክንያቶቹን እንይዝና እንኳን ዳሬን አለፉ ብለን እናልፋለን። እኔ ያጋጠሙኝ ጓደኞቼ መካከል እሱ ነው። ተደፍሮ ያሳለፈ ሰው አልሰማውም፣ ግን አልተደፈርንም ወይም አልተመለከተንም አልደረሰብንም ብለን የምንተው ከሆነ ለዚህ እንድንገ ነው። አሁን ያ ልጅ አመለጥኩት ማለት ሌላ ሴት ላይ ደግሞ ማለት አይደለም።
ረዴት ጎን ለጎንም ያላትን እውቀት ለሌሎች ወጣቶች ለማሻገር ትጥራለች። በተለያዩ ጊዜያት ለእረፍት ወደ ኢትዮጵያ በተጓዘችበት ጊዜ በአርባ ምንጭና በደብረ ማርቆስ ዩኒቨርሲቲዎች የግራፊክስ ንድፍና አኒሜሽን ስልጠናዎችን መስጠቷን ነው የምትናገረው።
ደብረ ማርቆስ እኔ ከሰዎቹ ጋር ስነጋገር እዚህ ሀገር አሁን ገዛ 15 ተማሪ ምናምን ነው ኮርሱ የሚሰጠው ማለት ነው፣ እንዲሁም ከአሲስታንት ጋር እና እንደዛ ብያቸው ነበር እና ወደ 48 ልጆች ሬጅስተር አደረጉ እና በቃ መረጭ ያለችኝ ልጆቹን አላጣቸውም እና አክሊ ወደ 50 ሰው ማለት ነው። ከዛ ከፋፈልኳቸው 15-15 አድርጌ አንስ አረግኳቸው ማንጅ በል እንዲሆ ማለት ነው። እና የአንድ ቀን እንደ ኢንቴንሲቭ ኮርስ አለ አይደል? ጠዋት ላይ የአንድ ሰዓት ያህል አኒሜሽን ቲዮሪ፣ ከዛ ላይ ኤክሰርሳይዝ፣ ከዛ እንደዚህ እንደዚህ በጣም ኢንቴንስ ይሆንና ሶስቱንም ቀን ያስተማርኳቸው የተለያዩ ግሩፖች አመሳሳት ብሬክ እንኳን አልወጣ ብለው በቃ አላ ሄደት ብሎ በአስር ደቂቃዎች በልጠው ጊዜያቸውን ለማብቃቃት ማለት ነው። እና ፊልማቸው ካለቀ በኋላ ደግሞ ከሌላ ዲፓርትመንት ፕራውድ ጓደኞቻቸውን ኢንቫይት አድርገው ምናምን እና በጣም ነበር እንጆ እያደረጉት። በጣም በሞራል ነበር ሲሰሩ የነበረው ማለት ያለምንም መስነፍ እና ካለቀም በኋላ በቃ የሶፍትዌሩን ማጣት የካሜራውን ማጣት ነው እንጂ ነህሚስ እንዳደረጉ አንሽን ምናምን እና በጣም ደስ ይል ነበር።
ረዴት አባይነህ ይህ ወጣቶችን የማብቃትና የመደገፍ ህልሟን እንደምትገፋበት በፊልሙም ሆነ በግራፊክሱ እንደምትቀጥል ገልጻለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ተመልካቾቻችን ቀደም ብለን መግቢያችን ላይ ረዴት አክሊሉ ስንል ያስተዋወቅ ነው ረዴት አባይነህ በሚል ይስተካከል ዘንድ በአክብሮት እንጠይቃለን። ተከታዩ ዘገባችን ደግሞ ወደ ቴክኖሎጂ ነው የሚወስደን። ብሩክ ግርማ በአመታት ውስጥ ራሱን አሳድጎ የተሳካ የኤሌክትሮኒክስ እና የደህንነት መጠበቂያ ስርዓት አምራች ድርጅትን መገንባት የቻለ ወጣት ነው። 4 ያህል የፈጠራ ስራዎችንም በኢትዮጵያ የአእምሮ ንብረት ጽህፈት ቤት ውስጥ ማስመዝገብ የቻለው ብሩክ ፈጠራዎቹ ለህዝብ ጥቅም ይውሉ ዘንድ በተለያዩ ጊዜያቶች ውስጥ ፈቅዷል። ስለ ፈጠራ ስራዎቹና ተያያዥ ጉዳዮቹ ለመጫወት ከሀብታሙ ስዩም ጋር ቆይታ ያደረገው ብሩክ ቆይታቸውን የመጠበቂያ ስርዓቱን እንዲፈጥር መነሻ ስለሆነው አጋጣሚ በማብራራት ይጀምራል።
ያው የኔ የፈጠራ ስራ የሚጀምረው ያው ከልጅነቴ ጀምሮ የተለያዩ ፈጠራዎችን ሰራ ነበር። በእርግጥ ነገር ግን ወደ ደህንነት መቆጣጠሪያ ሲስተሙ የገባሁት በራሴ ላይ በአንድ ወቅት በደረሰ ድንገተኛ የዝርፊያ አደጋ አበረ። ያው ከራሴ ችግር በመነሳት ነው ወደዚህ ፈጠራ ስራ የገባሁት ማለት ነው።
ኢትዮጵያ ውስጥ በአእምሮ ንብረት ጥበቃ መስሪያ ቤት የተመዘገቡ በተለያዩ መድረኮች ላይም እውቅናና ሽልማትን ያገኘባቸው የፈጠራ ስራዎች አሉ። በምንስ መልኩ ነው የሰዎችን ህይወት የሚያቀሉት የሚጠቅሙት?
አራት አይነት የፈጠራ ስራዎችን አስመዝግበናል በኢትዮጵያ አእምሮ ንብረት ጥበቃ ቤት። እና ለመጀመሪያ የተመዘገበው የጎዳና ላይ መጥረጊያ ስዊፐር ማሽን ነው፣ መጥረጊያ ማሽን ነው። ከዛ በኋላ ደግሞ ዲጂታል ያልሆነ አናሎግ የሆነ የደህንነት መቆጣጠሪያ መሳሪያ ማሽን ነው። ከዛ በኋላ እንደዚሁ ደግሞ ወደ ዲጂታል እና ከስልክ ጋር የሚገናኝ ከፋይር አላርሞች ጋር የሚገናኝ ደግሞ ዘመናዊ የሆነ አውቶማቲክ ድንገተኛ አደጋ መከላከያ እና የድንገተኛ የእሳት አደጋ መጥሪያ አላርም ሲስተም ያለው እሱ ነው የተመዘገበው። ከዛ በኋላ ደግሞ አሁን በቅርቡ በኮቪድ ላይ የሰራሁት የእጅ ንክኪ ነጻ እና የሳኒታይዘር ዲስፔንሰር መሳሪያዎች፣ እነዚህን ነው እስካሁን ድረስ ያስመዘገብኩት።
ብሩክ፣ እነዚህ ስራዎች ትልቅ ትጋትና ጥንቃቄ የሚጠይቁ ስራዎች ናቸው። አስፈላጊውን ልምድና ተጽዕኖ ለማዳበር በልዩ ሁኔታ የምታደርጋቸው ነገሮች ምንድን ናቸው? አንድን ነገር ከመፍጠር በፊት ስለምታደርጋቸው ቅድመ ዝግጅቶች እና ምርምሮች እስቲ ንገረን።
ያው ብዙ ጊዜ እንግዲህ ሀሳብ ነው መጀመሪያ፣ ሀሳብ ነው የብዙ ነገር መቼም ዓለም ላይ የምናየው ነገር በሙሉ ከሀሳብ በመሳት ነው ወደ ትግበራ የሚገባው። ነገር ግን አንዳንድ ሀሳቦችን ተግባራዊ ለማድረግ የእውቀት ክፍተቶች ይገጥሙኛል ብዙ ጊዜ ነው። እነዛን የእውቀት ክፍተቶች ለመሙላት ወይ ከኔ የተሻሉ ሙያ ያላቸውን ሰዎች አማከራለሁ፣ ጠይቃለሁ። ከዛ ውጭ ግን ትንሽ ከበድ ያሉኝ ነገር በገጠመኝ ሰዓት በአንድ ወቅት እንዲያውም ፈጠራ ስራውን የጀመርኩት አካባቢ 2003 ላይ ኮሌጅ ገብቼ የኤሌክትሮኒክስ ትምህርት ወስጄ እውቀቴንም ደግሞ በዛ አዳብሬ ነው ስሰራ የነበረው እና እንደዛ አድርጌ ነው የሚሰራው።
አዳዲስ የቴክኖሎጂ ፈጠራ ስራዎችን ከማስተዋወቅ በተጨማሪ በተለይ ማህበራዊ አገልግሎቶች ላይ እንዲውሉ እንደምታደርግም ሰምቻለሁ። የሰራሃቸውን የቴክኖሎጂ ውጤቶች ለህዝብ ጥቅም ያዋልክባቸውን አጋጣሚዎች እስቲ ያስታውሰን።
መጀመሪያ የፈጠራ ስራዬ ከአላርም ሲስተም ጋር ወይም ከደህንነት መቆጣጠሪያ ሲስተም ጋር የተገናኘው ነው። 2004 ዓመተ ምህረት ላይ ነው ወደ ስራ የገባሁት። ነገር ግን እኔ ላይ ዝርፊያ የደረሰው በ2000 ዓመተ ምህረት ላይ ነበረ። ያ ዝርፊያ ከተከሰተ በኋላ በአጋጣሚ ያንን ጉዳይ ለመከታተል እዚህ ንፋስ ስልክ ፖሊስ ጣቢያ በምመላለስበት ጊዜ እንደኔው በአጋጣሚ የተዘረፉ ሰዎች እንደዚሁ ማመልከቻቸውን ይዘው ሲመላለሱ አየውና እንደው አንድ አላርም ሲስተም እኮ ቢኖር ይሄውና ሰው አይዘረፍም ለዝርፊያ የማይጋለጥም ነበር ብዬ ገበያው ላይ በምጠይቅበት ሰዓት እንደዚህ አይነት አላርም ሲስተሞች በሰዓቱ በ2000 ዓመተ ምህረት ላይ ማለት ነው በፍጹም አይታወቁም፣ ገበያውም ላይ የሉም በሰዓቱ። እና ይሄ ክፍተት እንዳለ ገበያው ላይ ሳቅ ያው በቀጥታ እውቀትን አዳበርኩኝ እና 2004 ዓመተ ምህረት ላይ እቃውን ወደ መስጠት ቀይሬ ለህብረተሰቡ አገልግሎት ጀመርኩ ማለት ነው። ከዛ በኋላ ሁለተኛው ስራ ደግሞ ይህንን እየሰራ ነበረ እስከ 2012 ድረስ። 2012 ላይ እንደሚታወቀው የኮቪድ ወረርሽኝ በዓለም አቀፍ ደረጃ የሁሉም ሀገር ስጋት ሆነ። እኛም ሀገር ላይ እንደዚሁ ይሄ ኮቪድ ወረርሽኝ በከፍተኛ ደረጃ ስጋት ሆነ። ያ ስጋት ሲፈጠር የመጀመሪያው በሽታውን ወይም ወረርሽኙን ለመከላከል እጅን መታጠብ፣ ሳኒታይዘር መጠቀም፣ ርቀት መጠበቅ፣ ማክስ ማድረግ የሚል ነበር እና እነዛ የኮቪድ መከላከያ መርሆችን ተከትሎ ሰው ደግሞ በቀላሉ ሊከላከልበት እና ራሱን ሊጠብቅበት የሚችለው አማራጭ እጅ መታጠብ ነበረ። እና በሰዓቱ እኔ እዚህ አዲስ አበባ ላይ በነበርኩበት ሰዓት ብክነት በጣም መጣ። እኔም በአጋጣሚ ባለቤ ሬስቶራንት ስላላት እዛ ሬስቶራንት ላይ ውሃ በፍጹም በቃ መቆጠብ አልተቻለም እና እንዴት አድርጌ ውሃ የሚቆጥብ ከእጅ ንክኪ የሆነ የእጅ መታጠቢያ መሳሪያ መስራት እችላለሁ የሚለውን የዲዛይን ማሰብ እና ወደ ተግባራዊነትም ለመቀየር ሙከራ የጀመርኩት ማለት ነው። መታጠቢያ መሳሪያው ላይ ነው ብዙ የበጎ አድራጎት ስራዎችን ለመስራት ያሰብነው። በእውነት ለመናገር ከሆነ እኔ በሰዓቱ የኮቪድ ወረርሽኝ እንደሚነገረን እና እንደሰማ ነው እኛም ሀገር ላይ ካለው የድህነትና የአቅም ማነስ አንጻር በጣም በቃ ከባድ ጉዳት ያደርስብናል ብዬ ፍርሃት ስለነበረኝ ገንዘብ የመስራትና ያን ፈጠራዬን ወደ ጥቅም ለመለወጥ ወይም የገንዘብ ምንጭ ለማድረግ ሳይሆን በቀጥታ ህብረተሰቡ መርዳት አለብኝ በሚል ባለችኝ ካፒታል ከአንድ ገንዘብ ላይ የ80,000 ብር በጀት ፋይናንስ አድርጌ ብረታ ብረቶችን ገዝቼ ተግባራዊ ከሆነ በኋላ ቀው ወደ ምርት ነው የገባሁት። የወረርሽኙ ስርጭት ሊቀንስ ይችላል ወይም ሰዎች ላይ አደጋ ሳያስከትል እንደው በጤና ይህንን ጊዜ ማለፍ ይችላሉ የሚለውን ነገር አንዳንድ ጓደኞቼ ጋር ተማከሬ ወደ ተግባር የገባ ነው ማለት ነው።
ዛሬ ወደ 40 ለሚጠጉ ሰራተኞች እድል የከፈተ ቢጂ ኤሌክትሪክ ኤንድ ሴኪሪቲ ሲስተም ኢንተርፕራይዝ የተባለ ድርጅት መስርተሃል። እዚህ ለመድረስ ቀላል የማይባሉ ዓመታትን ያለፍክ ይመስለኛል። በጉዞህ ወቅት ፈታኝ የነበሩት ጉዳዮች ምንድን ነበሩ? እንዴት አድርገህ ፈታሃቸው?
ያው እንግዲህ እንደ እኛ አይነት ባላደገ ሀገር ላይ ሲኖር እጅግ በጣም ብዙ ፈታኝ የሆኑ ተግዳሮቶች አሉ። እነዛን ሁሉ ችግሮች ለመፍታት ግን መጀመሪያ የራስን ክህሎት ማሳደግና ሰልፍ ኮንፊደንስን መጨመር ነው፣ በራስ መተማመንን መጨመር ነው። እና ወይም ደግሞ ጥሩ ያልሆኑ አጋጣሚዎችን ወደ መልካምነት የመቀየር ብቃትና የፈጠራ ክህሎት ካለ ማንኛውም ነገር መታለፍ ይችላል። ነገር ግን በዋነኛነት በጣም በከፍተኛ ደረጃ ችግር የነበረው ከአእምሯዊ ንብረት ጋር ያሉ የፓተንት ምዝገባና ሂደቶች እጅግ በጣም አሰልቺ፣ ውጣ ውረድ የበዛባቸው እና ምልልስ ያለባቸው፣ እንዲሁም ደግሞ መልካም አገልግሎት ወይም እንደ ፈጠራ ባለሙያ ችግር ፈቺ ሀሳብ ይዞ እንደመጣ ሰው ሳይሆን አንድ ወረቀት አስመዝግቦ እንደሚሄድ ሰው አይነት የማየት ነገር ነበረ እና ብዙ ከበሬታም የለውም እና ያ ነገር በጣም ትንሽ ደስ የማይል ነገር ነበረው። ግን እሱንም ቢሆን አልፌ ቀጥሎ ደግሞ ወደ ትግበራ ሊገባ ሲል የማምረቻ ቦታ እጦት አለ፣ የማሽነሪ መግዣ ፋይናንስ ብድር አቅርቦት እጦት አለ፣ ለመነሻም የሚሆን ብድር ሲጠየቅ ኮላተራል ወይም ማስያዣ ከሌለ አይሰጥም ነበር በወቅቱ። አሁንም ቢሆን እንደዛው ነው እና እንደዛ አይነት ነገሮች የፋይናንስ የሰለጠነ ሰው፣ የማምረቻ ቦታ፣ እንዲሁም ደግሞ የሚመለከታቸው አካላት እና ደግሞ የመንግስት የራሱ የሆነ ከባድ የሆነ ቢሮክራሲ በጣም ቻሌንጅ ነበረው።
በቴክኖሎጂ ፈጠራው ዘርፍ ባሳካቸው የምትላቸው እቅዶች መካከል የተወሰኑትን እስቲ ያጋራን። ምን ለማድረግ ያስበሃል በመጪው ዓመታት?
ያው በመጪው ዓመታት እንግዲህ እኔ አሁን ወደ መካከለኛ ኢንዱስትሪ ተሸጋግሬያለሁ። ተሸጋግሬም እንዲሁ አልተቀመጥኩም። በመንግስት በመነሻ ዋጋ በሊዝ የወሰድኩት የግንባታ ቦታ አለ። እዛ ላይ ግንባታ የኢንዱስትሪ ግንባታ እያደረግኩኝ ነው በኢንቨስትመንት ፍቃድ አውጪ። ያ ግንባታ ደግሞ በቀጣይ በሚጠናቀቅበት ሰዓት ለበርካታ ወጣቶች የስራ እድል የሚፈጥር እንዲሁም ደግሞ ለሀገር ውስጥ ገቢ የሚያመነጭ ጥሩ ታክስ ሊከፍል የሚችል ድርጅት እንዲሁም የውጭ ደግሞ ገቢ ምርቶችን ሊልካ የሚችል ዘመናዊ የሆነ ሳይንሱን የተከተለ የማምረቻ ኢንዱስትሪ በመገንባት ላይ ይገኛለሁ። በቀጣይ እንግዲህ እነዚህም ደግሞ ሳጠናቀቅ እንግዲህ በሀገሪቷ ውስጥ ያሉትን ችግሮች የሚቀርብ አንድ ኢንተርፕራይዝ እሆናለሁ ብዬ ማቀደው ወደፊት።
እጅግ በጣም አመሰግናለሁ ብሩክ ግርማ። በቴክኖሎጂ ፈጠራ ዘርፍ ለወጣቶች መነቃቃትን የሚፈጥሩ ሀሳቦችና ልምዶችን ስላጋራህን በእጅጉ አመሰግናለሁ።
እኔም እግዚአብሔር ይስጥልኝ በጣም አመሰግናለሁ ሀሳቤን እንዳጋራ በእናንተ በኩል አክብራችሁ ስለጋብዛችሁኝ። በእግዚአብሔር ስም እኔም ምስጋናዬን አቀርባለሁ። እግዚአብሔር ይስጥልኝ።
የጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። አብራችሁን ስለምታመሹ እናመሰግናለን። በአዲስ አበባ ከተማ አቅራቢያ የሚገኘው የደስታ መንደር ከፊስቱላ ህመም ያገገሙ ሴቶች ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነ ልቦናና የስራ ስልጠና ያገኛሉ። ስልጠናው ህይወታቸውን ለመቀየር እንደሚያስችላቸው የሚገልጹት ሰልጣኞቹ የራሳቸውን ህይወት ተሞክሮ በማጋራት ፊስቱላን ለመከላከል ለአካባቢው ነዋሪዎች ግንዛቤ እንደሚፈጥሩም ተናግረዋል። በሆስፒታል ውስጥ ያላቸው ቆይታም በአረንጓዴ በተሸፈነው የማዕከሉ ገጽታ ምክንያት መንፈሳቸው እንደሚታደስም አሰልጣኞቹ ተናግረዋል። ኬኔዲ አባተ በዚህ ዙሪያ ዘገባ አለው።
ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሐምሊን ፌስቱላ ሆስፒታል ስር የሚገኝ የሶማ አቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሐምሊን ፌስቱላ 5 ማዕከላት ህክምና ያደረጉ ሴቶች የስነ ልቦና ህክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎግራ መምጣቷን የምትገልጽ የ37 ዓመቷ መልካም ታከለ ትገኛለች።
ሐምሌ ከሚባለው ሐኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ። የተሰራ 3 ዓመቴ ነው በወሊድ የተነሳ ነው። ስብሰባ አለ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በሷ ስብሰባ ከተባለ አንቀርም እያለ ነው በየሀገራችን የመጣ ነው። ድሮ ነኝ የምሰለጥን አሁንም ቢሆን ከሀገሬ ላይ ዶሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከራዬ።
እያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም ፊስቱላን ስለመከላከል ለአካባቢዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች።
እግዚአብሔር ተስኪን እኛ በሶስት ወራችን ድነናል። እኔ ማዝን 20 አመት 25 አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንት ወዳጄ ነው ብዬ የቀረብኩ ሰው የጠላኝ ሰዓት አለ። ሌላት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ሀለ እድሜ ጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅድዬ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለ። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሆኖ ይቀራል? እስመሳችን ለምን አንማማርም? እስመሳችን ለምን አንተዛዘብም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር የተደፈው አይበቃንም?
ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች።
በአደገኛ ምጥ ፔስት ላጋጠመኝ እኔ አላውቅም ነበረ። ይሄን ህክምናውን አላውቅም። ከዛ በፊት 8 ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በኃይል ነው ወደኛል ያንከባከባል። ከዛ ታከምኩ ዳንኩ። ከዳንኩ በኋላ በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ዶሮም ነበረ ዶሮ ነበረ እንደዚህ አይደለም ያላወቅኩት ብዙ ነገር አውቄያለሁ። እኔ ለኔ ብቻ አይደለም ለአካባቢው ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ። ሁሉንም ነገር ሰራለሁ።
በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልድ ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ።
ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ ያሳክማለሁ። የማያደር አለብኝ እናታችን ናት። ወደ 4 ሰዎች ባህር ዳር አምጥቼ አስገብቼ አምባሳደርነት ተሹሜ እነሱን አሰልጥኛለሁ። እንትን ብዬ ነው አሳክሜያለሁ። ታክመው ሀገራቸውን ገብተው ዛሬ እያመሰገኑ ነው ያሉ 4 ሁላ።
እድሜያቸው ከ50 እንደሚልቅ የሚያውቁት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ።
አሁን በዶሮ እርባታ እየሰለጠነ ነው ያለነ። ያሉትም አሰልጣኞችም ጥሩ ናቸው። እያካፈሉነ ነው። እኛም እውቀት እየወሰድነ ነው። ከደነዛ ያው ለመስራት ነው እኛ እቅዳችን ማለት ነው።
ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች።
አሁን ላይ በዚህ ግቢ ውስጥ 73 የሚሆኑ ሰልጣኞች አሉ። ከሀረር፣ ከይርጋለም፣ መቱ፣ ባህር ዳር ሴንተራችን ወደዚህ ይላካሉ። ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው። እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው፣ ምንም አይነት የገቢ ምንጭ የሌላቸው፣ ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ዴይሪ ፋርም አለን ወተት ልማት እንትን፣ እሱንም አብረው ጎን ለጎን ማስኬድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ። ውመንስ ኦፕን ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑት የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹም ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም፣ እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት።
በተለያዩ ሀገር በቀል እጽዋት የተሸፈነውና በአዕዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የስራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች።
ሕክምና ያው እየተከታተሉ ነው። አሁንም ግን ያው ሕክምናውን ጨርሻለሁ። ያው እዚህ ነው ያለሁት። አየሩም ቆንጆ ነው። ስሜቴ ምንም ገልጬም አልዘልቀውም። ያው ከዚህ ውስጥ የተቀመጥኩ 19 ዓመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ ከዚህ ነው ያደኩት። ደስታ መንደር ማለት ነው እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስተምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት።
በደስታ መንደር መልሶ ማቋቋም ማዕከል የስልጣናና ክትትል አስተባባሪዋ ወይዘሮ ትግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትግስት ታብራራለች።
እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጣናው ምንድነው? አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርጋል እና በጣም ቅሩኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው እዛም ትላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ 7 ሰዓት አካባቢ ተሰባስመው ምሳቸውን ከበሉ በኋላ እዛ ጋር ኢንተርቴይን ያደርጋሉ። ብቻቸው መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቁዘሚያ ነበረች፣ በቃ ከህመሜ ማምለጫ ነበር ማድረግ፣ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ እና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበር ዌይቲንግ ፔሸንቶች የነበሩት እና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ እጅ ስራ ሲሰሩ እዛ አካባቢ ላይ። ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸውም፣ ቶሎ ይላመዳሉ።
በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ፣ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ህክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ስያሜው በማዕከሉ ለሚገኙ ተገልጋዮች ደስታን፣ ሀሴትን የሚፈጥር ስፍራ ነው። ለአሜሪካ ድምፅ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር።
ተመልካቾቻችን ስለነበረን ቆይታ እያመሰገንን የሐሙስ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። የደንገረመው መርሃ ግብሩን እየመራው ኬልያስ አስማርና እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይቻለሁ። በነገው ምሽት በቀጥታ የስልክ ውይይት የዲያስፖራ በተመለከተ እንገናኛለን። ሰላም ጤና ይስጥልኝ።